తర్వాత హుజ్జత్ తర్వాత తీక్ నికాయ్ బ్రో.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን ፕሮግራም አሁን ጀመረ።
ከርቀት በመሆን ከፍተኛ የከባድ መሳሪያ ድብደባ በማድረግ ላይ ነው ያሉት። ይሄ እኛ ትክክል እንዳልሆነ እያስገነዘብን ነው ያሉት። በአካባቢው ማህበረሰብ የሱዳን የሚኖሩ አጎራባች አካባቢ የሚኖሩ ማህበረሰቦች ጋር የተገናኘ ትክክል እንዳልሆነ እየገለጽላቸው ነው። ሁሉም ግን ያው ድብደባውን ቀጥለዋል ማለት በከባድ መሳሪያ ነው።
የምዕራብ ጎንደር ዞን አስተዳዳሪ አቶ ቢሰጥ ወርቁ ናቸው የሰማችኋቸው። በኢትዮጵያና በሱዳን ድንበር ያለውን ሁኔታ አስመልክቶ በተጠናቀረ ዘገባ ከተናገሩት የተወሰደ ነው። ዝርዝሩ በዕለቱ አብይ ርዕስ ይቀርባል። ማክሰኞ ሰኔ 21 2014 ዓ ም ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጭ ተመልካቾቻችን፣ የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የዕለቱ ዜና አቅራቢ ቆንጅት ታየ፣ የቴክኒክ አቀናባሪያችን ኤልያስ አስማረ፣ የቴክኒክ መሐንዲሱ ቢል አንድራዴ ነው። ለምሽቱ ከተሰናዱ በርከት ያሉ ወቅታዊ ዘገባዎችና ቅንብሮች ጋር እስከ ምሽቱ አራት ሰዓት አብረናችሁ እንቆያለን። አሁን የሰዓቱን የዓለም ዜና።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። የምሽቱን የዓለም ዜና የማሰማችሁ ቆንጅት ታየ ነኝ። ብልጽግና ፓርቲ የሰሜን ኢትዮጵያን ችግር ለመፍታት የሚደረገው ውይይት በአፍሪካ ሕብረት አመቻችነት እንዲካሄድ መወሰኑን የሀገር ውስጥ መገናኛ ብዙሃን የፍትህ ሚኒስትር ዶክተር ጌዲዮን ጢሞቴዎስ የሰጡትን መግለጫ ጠቅሰው ትናንት ዘግበዋል። የፓርቲው ማዕከላዊና ስራ አስፈጻሚ ኮሚቴ አባላት በጉዳዩ ላይ ተደጋጋሚ ስብሰባ ማካሄዳቸውን የገለጹት ዶክተር ጌዲዮን የሰሜን ኢትዮጵያን ችግር ለመፍታት ምክረ ሐሳብ እንዲያቀርብ የተቋቋመው ኮሚቴ ያቀረበው ሐሳብ መደመጡን ተናግረዋል።
ይህ ኮሚቴ ዝርዝር ጥናትን አጥንቶ ምክረ ሐሳቦችን አዘጋጅቶ የስራ ሂደቱን አስመልክቶ ለስራ አስፈጻሚ ኮሚቴውም ለማዕከላዊ ኮሚቴውም ሪፖርት አቅርቧል። የኮሚቴውን ሪፖርት እና ምክረ ሐሳቦችን መነሻ በማድረግ የብልጽግና ፓርቲ ስራ አስፈጻሚ ኮሚቴና ማዕከላዊ ኮሚቴ ዝርዝር ውይይት አድርገዋል። ሁለቱም ኮሚቴዎች በሙሉ ድምፅ የሰላም አማራጩን በተመለከተ የተጀመረው እንቅስቃሴ እንዲቀጥል ውሳኔ አስተላልፈዋል።
አያይዘውም ፓርቲያቸው የሰላም አማራጮችን በሚመለከት የሚካሄድ ውይይት ለኢትዮጵያ እጅግ አስፈላጊ መሆኑን ፓርቲያቸው ድምዳሜ ላይ መድረሱን ተናግረዋል።
በጦርነት የሚደርሰውን ሞት፣ ሰብአዊና ቁሳዊ ጉዳት ለማስቆም ተጨማሪ ደም መፋሰስ እንዳይኖር ለማድረግ ለሰላም እድል መስጠት የሰላም አማራጭን እንዳለ መሞከርና ማሟጠጥ እንደሚያስፈልግ፣ ለነዚህ ሁሉ ዓላማዎች የሰላም አማራጭን መሞከር አስፈላጊ እንደሆነ ታሳቢ ተደርጓል።
የሰላም ጥረቱ የማይሳካ ከሆነ ትንኮሳዎችን ለመመከት አስፈላጊው እርምጃ እንደሚወሰድ ድምዳሜ ላይ መድረሱን የተናገሩት ዶክተር ጌዲዮን በዚህ ረገድ መከላከያና ሌሎች የጸጥታ ተቋማት የጀመሩትን ጥረት አጠናክረው እንዲቀጥሉ ውሳኔ መተላለፉን ገልጸዋል። በዚህ በብልጽግና ፓርቲ ውሳኔ ላይ ከትግራይ ክልል መንግስት በኩል እስካሁን የተባለ ነገር የለም። በተመሳሳይ ጉዳይ ዘገባ ያስነበበው ሮይተርስ በበኩሉ የህወሓት ማዕከላዊ ኮሚቴ አባልና ቃል አቀባይ ጌታቸው ረዳን ለማግኘት ሞክሮ እንዳልተሳካለት አስነብቧል። ይሁን እንጂ ጠቅላይ ሚኒስትር አብይ አህመድ ኮሚቴው መቋቋሙን ይፋ ማድረጋቸውን ተከትሎ ክልሉ ተአማኒ፣ አድላዊ ያልሆነና በመርህ ላይ በተመሰረተ የሰላም ሂደት ለመሳተፍ ዝግጁ ነን ማለቱ የሚታወስ ነው። በፍትህ መጽሔት ማኔጂንግ ዳይሬክተር ተመስገን ደሳለኝ ላይ ዛሬ ክስ ተመሰረተ። የኢትዮ ፎረም አዘጋጅ የነበረው ያየሰው ሽመልስ ደግሞ በዋስ ከተፈታ ከሳምንት በኋላ ዛሬ በድጋሚ በቁጥጥር ስር ውሏል። ያየሰው የጸጥታ ኃይል አባል መሆናቸውን በገለጹ ሲቪል የለበሱ ሰዎች ከቤቱ ዛሬ ጠዋት መያዙን የገለጹት ጠበቃው አቶ ታደለ ገብረመድህን እስካሁን ያለበት እንደማይታወቅ ተናግረዋል። ዝርዝሩን ኬኔዲ አባተ ልኮልናል።
የፍትህ መጽሔት ባለቤትና ማኔጂንግ ዳይሬክተር ተመስገን ደሳለኝ ዛሬ ሰኔ 21 2014 ዓ.ም ከሰዓት በኋላ በአቃቤ ሕግ ክስ ተመስርቶበታል። የክስ መዝገቡ በፌደራሉ ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የጸረ ሽብርና ሕገ መንግስታዊ ጉዳዮች ወንጀል ችሎት መከፈቱን ነው ጠበቃው አቶ ሄኖክ አክሊሉ ያረጋገጡት። ጋዜጠኛ ተመስገን ዛሬ የክስ መዝገቡ ወደ ተከፈተበት ፍርድ ቤት የተወሰደ ቢሆንም ዳኛ ባለመኖሩ ምክንያት ችሎት አለመቅረቡን ጠቅሰው ክሱ በነገው ዕለት በዚሁ ፍርድ ቤት እንደሚታየም ገልጸዋል። አቃቤ ሕግ በጋዜጠኛ ተመስገን ላይ ክስ እንዲመሰረት ሰኔ 7 2014 ዓ.ም ነበር በፌደራሉ የመጀመሪያ ደረጃ ፍርድ ቤት የ15 ቀናት ጊዜ ተሰጠው። በሌላ ዜና ኢትዮ ፎረም የተሰኘ የዩቲዩብ ሚዲያ መስራችና አዘጋጅ የነበረው ያየሰው ሽመልስ በዛሬው ዕለት በቁጥጥር ስር የዋለ ሲሆን ነገር ግን የት እንደታሰረ እስካሁን ድረስ አለመታወቁን ጠበቃው አቶ ታደለ ገብረመድህን ለአሜሪካ ድምጽ ተናግረዋል። ሁከትና ብጥብጥ በማስነሳት ወንጀል ተጠርጥሮ ከግንቦት 18 2014 ዓ.ም ጀምሮ በእስር ላይ የነበረው ያየሰው ሽመልስ ከሳምንት በፊት ሰኔ 13 2014 ዓ.ም ነበር በ10,000 ብር ዋስ ከእስር የተለቀቀው። ያየሰው ሌላ የተጠረጠረበት ወንጀል ቢኖር እንኳን በዋስትና ሳይወጣ በእስር ላይ እንዲቆይ ይደረግ ነበር ያሉት ጠበቃው አቶ ታደለ ከእስር ከተፈታ ከጥቂት ቀናት በኋላ ዛሬ በድጋሚ በቁጥጥር ስር የዋለበትን ምክንያት እንደማያውቁና የተፈጸመው ድርጊት አዲስ እንደሆነባቸውም ገልጸዋል። ይህ በእንዲህ እንዳለ አልፋ ቴሌቪዥን የተባለ የዩቲዩብ ሚዲያ መስራችና አዘጋጅ በቃሉ አላምረው በ10,000 ብር ዋስ ከእስር እንዲፈታ የፌደራሉ የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት ዛሬ ማዘዙን ጠበቃው አቶ ታደለ ገብረመድህን ገልጸዋል። በቃሉ አላምረው ሁከትና ብጥብጥ በማስነሳት ወንጀል ተጠርጥሮ አርብ ግንቦት 19 2014 ዓ.ም ነበር በቁጥጥር ስር የዋለው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
በሌላ ዜና ጉዳያቸው በችሎት እየታየ ያለ የኦሮሚያ ኒውስ ኔትወርክ ጋዜጠኞች በዳኞች ነጻነት ላይ ጥያቄ አንስተው እንዲቀየሩላቸው ያቀረቡትን አቤቱታ የኦሮሚያ ጠቅላይ ፍርድ ቤት ሳይቀበለው ቀርቷል። በዛሬው የችሎቱ ውሎ ላይ የተከሳሾችን ጠበቃ ያነጋገረው ገልሞ ዳዊት ተከታዩን ዘግቧል።
ለዛሬ ተቀጥሮ በነበረው በነቃሲም አብዱላይ ስም በተከፈተ ዶስ ተከሰው ጉዳያቸው እየታየ ባሉት ሁለት የኦሮሚያ ኒውስ ኔትወርክ ጋዜጠኞችና ሌሎች 15 ሰዎች ጉዳይ ላይ የኦሮሚያ ጠቅላይ ፍርድ ቤት ዛሬ ውሳኔ ሰጥቷል። ተከሳሾቹ ባለፈው ቀጠሯቸው በዳኞች ላይ ያቀረቡትን አቤቱታ ችሎቱ መርምሮ ውድቅ ማድረጉን የተከሳሾቹ ጠበቃ አቶ ቶለማርያም ገመዳ ለቪኦኤ ተናግረዋል።
በባለፈው ቀጠሮ ችሎት ላይ ተሰይመው የነበሩት ዳኞች ጉዳያችንን በአግባቡ በሕግ መሰረት ከአድሎ ነጻ ሆነው እያዩልን አይደለም፣ አድሏዊነት ይታይባቸዋል በሚል ዳኞች ከችሎት እንዲመጡላቸው አቤቱታ አቅርበው ነበረ። በዛው መሰረት ተከሳሾች ባቀረቡት አቤቱታ ላይ ብይን ለመስጠት ለዛሬ ተቀጥሮ ነበረ። በዛው መሰረት ብይኑም ተሰጥቷል። የተሰጠውን ብይን ተከሳሾች ያቀረቡት አቤቱታ ሕግና በማስረጃ እያስተላለፈ ነው፣ ዳኞቹ ሊነሱ አይገባም፣ በጉዳዩም ሊቀጥሉ ይገባል በምን ያቀረቡት አቤቱታ ውድቅ ተደርጓል።
ዳኞቹ ችሎት ላይ ጉዳያቸውን ባልተገባ ሁኔታ ይዘዋል በሚል ተከሳሾቹ አቤት ቢሉም ፍርድ ቤቱ ግን ዳኞቹ መጪ ችሎቶች ላይ መሰየም እንዲቀጥሉ መወሰኑን አቶ ቶለማርያም ገልጸዋል። በዛሬው የጠቅላይ ፍርድ ቤቱ ችሎት ላይ የተሰማው ሌላ ጉዳይ ባለፉት ቀጠሮዎች እንዲሻሻል ሲጠየቅ የነበረ ክስ ይዘት መሆኑን አቶ ቶለማርያም አስታውሰው አቃቤ ሕግ በታዘዘው መሰረት የተሻሻለ ክስ ማስገባቱን ገልጸዋል። የወንጀል ክሱ መሻሻል አለመሻሻሉን ከተከሳሾች መልስ ለመስማት ችሎቱ ለሰኔ 30 2014 ዓ.ም ተለዋጭ ቀጠሮ መስጠቱን አመልክተዋል። በአስቸኳይ ጊዜ አዋጅ ወቅት በኦሮሚያ ክልል የሽግግር መንግስት ምስረታ ሀሳብ ውስጥ ተሳትፈዋል በሚል ህዳር 8 2014 ዓ.ም የተያዙት ሁለቱ የኦሮሚያ ኒውስ ኔትወርክ ጋዜጠኞች ደሱ ዱላ፣ ብቅላ አመኑና ሌሎች 15 ሰዎች ላለፉት 7 ወራት በኦሮሚያ ፖሊስ ቁጥጥር ስር ናቸው። 15ቱ ሰዎች የኦሮሞ ነጻነት ግንባር፣ የኦሮሞ ፌዴራሊስት ኮንግረስ ፓርቲ አባላትና ከተለያዩ ማህበረሰቦች መቋቋሙ የተነገረውን ኮሚቴ በግላቸው የተቀላቀሉ ሰዎች መሆናቸውንም ጠበቃቸው ገልጸዋል። ለአሜሪካ ድምጽ ገልሞ ዳዊት ከአዲስ አበባ።
ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽነር UNHCR የአፍሪካ ቀንድ ሀገሮችን ባጠቃው የከበደ ድርቅ ለተጎዱ ተፈናቃዮችና ተፈናቃዮቹን ተቀብለው እያስተናገዱ ለሚገኙት ማህበረሰቦች የሚውል $42.6 ሚሊዮን አስቸኳይ ድጋፍ ተማጽኗል። የአካባቢው ሀገሮች በ40 ዓመታት ባልታየ ደረጃ በከፋ ድርቅ የተጠቁ ሲሆን ሩሲያ በዩክሬን ላይ በምታካሂደው ጦርነት የተነሳ የተፈጠረው የምግብ ዋጋ መናር ችግሩን እንዳባባሰው ድርጅቱ አውስቷል። ገንዘቡ በተፈናቃይና በስደተኛ ካምፖች ለተጠለሉ ሰዎች እስከዚህ የአውሮፓ 2022 ዓመተ ምህረት ማብቂያ በሚኖረው ጊዜ አጣዳፊ የሆነ የምግብ፣ የውሃ፣ የጤናና ሌላም አገልግሎትን ለማቅረብ የሚውል መሆኑን ነው ያመለከተው። ዩኤንኤችሲአር ከጠየቀው የገንዘብ ድጋፍ ውስጥ $22 ሚሊዮን በኢትዮጵያ፣ የሶማሌ፣ የኦሮሚያና የደቡብ ክልል ለሚገኙ የአገር ውስጥ ተፈናቃዮችና ሶማሌ ክልል ውስጥ በተለያዩ ካምፖች ለተጠለሉ የሶማሊያ ስደተኞች ድጋፍ እንደሚውል አስታውቋል። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን እና የወቅቱ የአፍሪካ ህብረት ሊቀመንበር የሆኑት የሴኔጋል ፕሬዚደንት ማኪሳል በቡድን ሰባት ጉባኤ ላይ ተገናኝተው መወያየታቸውን ዋይት ሀውስ አስታወቀ። ሁለቱ መሪዎች የሩሲያ ፕሬዚደንት ፑቲን ዩክሬን ላይ በከፈቱት ጦርነት በአፍሪካ የምግብ ዋስትና ላይ ስላሳደረው ጫና የተወያዩ ሲሆን ፕሬዚደንት ባይደን ቡድን ሰባት በምግብ ዋስትና ረገድ ስለሚሰጠው ቀጣይ ድጋፍ መግለጫ የሚያወጣበት መሆኑን አንስተው ለፕሬዚደንት ሳል ገለጻ እንዳደረጉላቸው የዋይት ሀውሱ መግለጫ አመልክቷል። ፕሬዚደንት ባይደን እና ፕሬዚደንት ሳል የቡድን ሰባትን የዓለም አቀፍ መሰረተ ልማትና ኢንቨስትመንት አጋርነት ስራዎች በተመለከተም ተወያይተዋል። ከዚህም መካከል አንዱ ሴኔጋል ውስጥ በሚከፈተውና በየዓመቱ ብዙ ሚሊዮን የኮቪድ-19 እንዲሁም የሌሎች በሽታዎች መከላከያ በሚያመርተው አዲስ የክትባት ማምረቻ ኢንዱስትሪ መዋዕለ ንዋይ ለመመደብ የተያዘው ትልቅ እቅድ መሆኑን የዋይት ሀውሱ መግለጫ አውስቷል። ለዓለም ዜና የተያዘው ክፍለ ጊዜ በዚሁ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
ቆንጂት ታየን ለሰዓቱ የዓለም ዜና አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ በ22፣ 25ና 31 ሜትር ባንዶች የሚተላለፈውን ስርጭታችንን ነው። ማክሰኞ ሰኔ 1 2014 ዓ.ም ነው። አስተናጋጃችሁ አሉላ ከበደ ነኝ። የምስልና ድምጽ አቀናባሪዎቹ ግርማ ደገፋና ሲሳይ አሸናፊ፣ የዌብና ማህበራዊ መገናኛ ቅንብሮች አሰናጃችን አባየው ገበያው፣ የዕለቱ ዋና አዘጋጅ ጽዮን ግርማ ናት። በቀጥታ ስርጭት ምስልና ድምፅ አቀናባሪያችን ጆናታን ዋከር ነው። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን የሰዓቱን አብይ ዜና ቀደም ብለን በመግቢያው ያስተዋወቅነው ርዕስ ነው። ድንበር ላይ ባለው ሁኔታ የሱዳን የኢትዮጵያ መንግስትና የህወሓት መግለጫዎችን ይመለከታል። ኢትዮጵያ የተማረኩ 7 ወታደሮችንና አንድ ሲቪል ገድላብኛለች ሲል የሱዳን ጦር ትላንት ያሰማውን ክስ ወታደሮቻችን በአካባቢው አልነበሩም ሲል ነው የኢትዮጵያ መከላከያ ሚኒስቴር ያስተባበለው። የተፈጠረውን ሁኔታም የውጭ ጉዳይ ሚኒስትሩ አሳዛኝ ብሎታል። ለመከላከያ ሚኒስትር ቃል አቀባይ ኮሎኔል ጌትነት አዳነ ዛሬ ለጋዜጠኞች በሰጡት መግለጫ የኢትዮጵያን ግዛት ዘልቆ ገብቷል ያሉትን የሱዳን ኃይል ከአካባቢው ሚሊሻ ጋር መጋጨቱንም ጠቅሰዋል። በሌላ በኩል ደግሞ የሱዳን ታጣቂዎች በአብድራፊና በምዕራብ አርማጭሆ በኩል ከትናንት ጠዋት ጀምሮ የከባድ መሳሪያ ተኩስ እንደከፈቱ ዛሬ ለአሜሪካ ድምጽ የተናገሩት የምዕራብ ጎንደር ዞን አስተዳዳሪ አቶ ቢሰጥ ወርቁ ባለፈው ሳምንት በነበረው ግጭት ከሁለቱም ወገኖች ሕይወት መጥፋቱን አመልክተዋል። ከተገደሉት መካከል ከሱዳናውያኑ ጋር አብረው ተሰልፈዋል ያሏቸውንና የህወሓት ታጣቂዎች እንደሆኑ የጠቆሟቸው መኖራቸውንም ቢናገሩ ህወሓት ዛሬ ባወጣው መግለጫ ግን ውንጀላውን በብርቱ አስተባብሯል። አስቴር ምስጋናው ነች የተከታተለችው። እነሆ
የኢትዮጵያ ወታደሮች የያዟቸውን 7 ሱዳናውያን ወታደሮችና አንድ ሲቪል የምርኮኛ አያያዝን በሚጥስ ሁኔታ ገድለዋል ሲል የሱዳን ጦር ትናንት ያወጣውን መግለጫ ተከትሎ የኢትዮጵያ የውጭ ጉዳይ ሚኒስትር ትናንትናውኑ ባወጣው መግለጫ የተፈጠረው ሁኔታ አሳዛኝ መሆኑን ቢገልጽም ለግጭቱ ግን ተጠያቂ ያደረገው የሱዳንን ወገን ነው። የኢትዮጵያ የመከላከያ ሚኒስትር ቃል አቀባይ ኮሎኔል ጌትነት አዳነ ዛሬ በሰጡት ጋዜጣዊ መግለጫ የሱዳን ጦር ውስጣዊ ችግሮች ባጋጠሙ ቁጥር በተለያየ ጊዜ ትንኮሳዎችን ሲያደርግ ቆይቷል ሲሉ ከሰዋል። ሰሞኑንም የሱዳን ታጣቂዎች የኢትዮጵያን ድንበር ጥሰው እንደገቡና ከአካባቢው ሚሊሻ ታጣቂዎች ጋር መጋጨታቸውንና በተኩስ ልውውጡ ከሁለቱም ወገን ህይወት መጥፋቱን አመልክተዋል። ይሁን እንጂ በወቅቱ የኢትዮጵያ መከላከያ ሰራዊት በአካባቢው እንዳልነበረና ወደ ውጊያ እንዲገባም ትዕዛዝ እንዳልተሰጠው ኮሎኔል ጌትነት ጠቁመው ማጣራት የሚፈልግ አካል ካለ በሩ ክፍት ነው ብለዋል። ያለፈውን ሳምንት ግጭት ተከትሎ የሱዳን ጦር ተጨማሪ እንቅስቃሴ እያደረገ እንደሆነ ዛሬ ለአሜሪካ ድምጽ የተናገሩት የምዕራብ ጎንደር ዞን ዋና አስተዳዳሪ አቶ ቢሰጥ ወርቄ ታጣቂዎቹ ከትናንት ሰኞ ጠዋት ጀምሮ በአዋሳኝ የድንበር አካባቢዎች የከባድ መሳሪያ ተኩስ መክፈታቸውን ገልጸዋል።
በ2:02 አካባቢ ጀምሮ በእነዚህ በምንጎራበትባቸው አካባቢ አቦ አወጤ ግላለውሃ ከሚባለው ደለሎ ቁጥር 6 እና 5 በሚባሉ አካባቢዎች ላይ ከርቀት በመሆን ከፍተኛ የከባድ መሳሪያ ድብደባ በማድረግ ላይ ነው ያሉት። ይሄ እኛ ትክክል እንዳልሆነ እያስገነዘብን ነው ያሉት። የአካባቢው ማህበረሰብ የሱዳን የሚኖሩ አጎራባች አካባቢ የሚኖሩ ማህበረሰቦች ጋር የተገናኘን ትክክል እንዳልሆነ እየገለጽንላቸው ነው። ሆኖም ግን ያው ድብደባውን ቀጥለዋል ማለት በከባድ መሳሪያ ነው አሻግረው ያስወነጨፉ ያሉ።
እስካሁን ድረስ ድብደባው እንደቀጠለ ነው ወይስ?
ዛሬ ደለሎ ቁጥር አምስት ወደሚባለው አካባቢ ወደ 2 ጊዜ አስወንጭፈዋል። ሌላው አካባቢ ላይ ቁሟል።
ባለፈው ሳምንት ከገቡበት ድንበር 4 ወይም 5 ተጨማሪ ኪሎ ሜትሮች ዘልቀው ገብተዋል ያሏቸው የሱዳን ታጣቂዎች በኢትዮጵያ ወገን ካሉ ሚሊሻ ታጣቂዎች ጋር መታኮሳቸውንና ከሁለቱም ወገን ቁጥሩ በውል ያልታወቀ ሕይወት መጥፋቱን አቶ ቢሰጥ ገልጸዋል። አስተዳዳሪው አክለው ከሱዳናውያኑ ጎን ተሰልፈው የነበሩና የተገደሉ የህወሓት ታጣቂዎች ነበሩ ብለዋል።
የህወሓት ታጣቂ ቡድኖች ድንበራችን ዘልቀው በመግባት ከአካባቢው ከሚያርሱ ታጣቂዎች ጋር ግጭት ፈጥረው እንደነበር ይታወቃል። አካባቢ ሚኒሻ አራሾች ማለት ነው። እዚህ አካባቢ ኖርማል እርሻ ማሳቸው እያለሙ እያለ ነው መጥተው የገጠሟቸው። በዚህ ግጭትም የሰው ህይወት ጠፍቷል። ከሁለቱም ወገን ነው ህይወት የጠፋው። ከሱዳን ታጣቂ ቡድን እና የህወሓትን አብሮ ተቀላቅለው ተገንተዋል። አብረው ሞቷሉ።
በየት በኩል ነው ይሄ የሆነው?
ባልደራፊ ምድረገነት ወደ ሚባለው በአብራጅራው ሂደሽ ወደ ምድረገነት ስደርሽ ወደ አንገርም ስደርሽ ወደ ግራ ታጥፎ ወደ ጓንግ መስመር ማለት ነው፣ ወደ ሱዳን ደንበር። ሁለተኛ በምዕራብ አርማጭሆ አቦጢ አካባቢ የሚገኘው ናሴራ አሴራ እንደሚበላው አካባቢ ሙሉ ቀን እስከ ቀኑ 10 ሰዓት ድረስ ድብደባ ሲያካሂዱ ነው የዋሉት።
ምን ያህል ኪሎ ሜትር ነበር ጥሰው የገቡት?
ከዚህ በፊት ከያዙት 5-4 ኪሎ ሜትር መጥተው ነው።
የኢትዮጵያ የውጭ ጉዳይ ሚኒስትር በትናንት መግለጫውም ሁኔታው የተፈጠረው የሱዳን መደበኛ ወታደሮች ሽብርተኛ ሲል ከጠራው ከህወሓት ርዝራዦች ጋር ሆነው የኢትዮጵያን ድንበር ጥሰው ከገቡ በኋላ በኢትዮጵያ መሬት ላይ ነው ብለዋል። ትግራይ ክልልን እያስተዳደሩ ያሉት ባለስልጣናት ዛሬ ባወጡት መግለጫ የተሰነዘሩባቸውን ክሶች አስተባብለዋል። በኢትዮጵያ የውጭ ጉዳይ ሚኒስትር ለወጣው መግለጫ ምላሽ የሰጠው የህወሓት መግለጫ በአንድ በኩል ግጭቱ የተከሰተው የሱዳን ጦር ከህወሓት ታጣቂዎች ጋር በመሆን ድንበር ጥሶ ጥቃት በመፈጸሙ እንደሆነ እያመላከተ፣ በሌላ በኩል ደግሞ ማጣራት እንደሚደረግ ቃል ይገባል ሲል ተችቶ ውንጀላዎቹ የተቀናበሩ የውሸት ክሶች ናቸው ብሏል። የህወሓት መግለጫ አክሎም ይህ ደግሞ መንግስት ለሰላም ያለው ቁርጠኝነት እውነተኛ እንዳልሆነ ያመላክታል ሲል ከሷል። ግጭቱ የተፈጠረባቸው ለማካባቢዎች በ1900ዎቹ መጀመሪያ አካባቢ ተከልሏል በሚሉት መሰረት የሱዳን ግዛት መሆናቸውን የሚናገሩት የሱዳን ባለስልጣናት ሰሞኑን የተፈጠረውን ሁኔታ በቸልታ እንደማያልፉትና ያጻፋር ምጃ እንደሚወስዱ በትናንትናው መግለጫቸው ዝተዋል። የኢትዮጵያ የውጭ ጉዳይ ሚኒስትርም ተከትሎ ባወጣው መግለጫ ኢትዮጵያ ችግሮችን በወዳጃዊ መንገድ ለመፍታት በቁርጠኝነቷ እንደምትገፋ ጠቁሞ ካርቱም ወደ ተባባሰ አቅጣጫ እንዳታመራና ሁኔታውን እንድታረግብ ጠይቋል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
በተከታዩ ርዕስ ደግሞ ከባህር ዳር ወደ አፋር እንሻገራለን። በአፋር ክልል በማቆያ ስፍራዎች ያሉ የትግራይ ተወላጆች ሁኔታ አሳሳቢ ነው ይላል። ሶስት የፖለቲከኞች አፋር ክልል ውስጥ ባሉ ማቆያ ስፍን የትግራይ ሰብአዊ መብታቸው እንዲከበር ክትትል እንዲያደርግ ለመብት ኮሚሽን ጥሪ አቅርበዋል። ኮሚሽኑ በበኩሉ ጉዳዩን እየተከታተለ መሆኑን ጠቁሞ በሰመራ ማቆያ ስፍራዎች ያሉት የትግራይ ተወላጆች ለሕይወታቸው በሚያሰጋ ሁኔታ ውስጥ እንደሚገኙ አመልክቷል። የክትትል ግኝቱን ወደፊት እንደሚገልጽ የተናገረው ኮሚሽን የሚመለከታቸው አካላት ለጉዳዩ አፋጣኝ እልባት እንዲሰጡም ጥሪ አቅርበዋል። ለአሜሪካ ድምጽ ከአፋር ክልል መንግስት ኃላፊዎች አስተያየት ለማግኘት የተደረገው ጥረት እንዳልተሳካ ገልጦ ገብረ ሚካኤል ገብረ መድን ተከታዩን አድርሶናል።
በሰሜን ኢትዮጵያ የተካሄደውን ጦርነት ተከትሎ የህወሓት ታጣቂዎች ወደ አፋር ክልል ዘልቀው በመግባት ለረጅም ወራት አባዓላን ተቆጣጥረው የቆዩ ሲሆን ከኢትዮጵያ መንግስት ጋር የሰብአዊ አቅርቦትን ለማድረግ ሲባል የተናጠል የተኩስ ማቆም ከተካሄደ በኋላ ታጣቂዎቹ አባዓላን ለቀው መውጣታቸው መዘገቡ ይታወሳል። ሆኖም ከአባዓላ ከተማ በሺዎች የሚቆጠሩ የትግራይ ተወላጆች በአፋር ኃይሎች ታፍሰው ወደ እስር ቤት እንደገቡ፣ ከዛም ወደ ሰመራ እንደተወሰዱ ከዚህ ቀደም የአሜሪካ ድምጽ ያነጋገራቸው የአካባቢው ነዋሪዎች ተናግረዋል። እነዚህ ላለፉት 6 ወራት በሰመራ ማቆያ ስፍራዎች ውስጥ ያሉት ሰዎች በከባድ ችግር ውስጥ እንደሚገኙ ባደረግነው ክትትል አረጋግጠናል ያሉ 3 ከፍተኛ የትግራይ ፖለቲከኞች የኢትዮጵያ ሰብአዊ መብቶች ኮሚሽን ክትትል እንዲያደርግላቸው ጥያቄ ማቅረባቸውን ገልጿል። ጥያቄውን ያቀረቡት ፖለቲከኞች የቀድሞ የአረና ፓርቲ አመራር አቶ አብርሃ ደስታ፣ የባይቶና አባል አቶ ክብሮም በርሀና አቶ አበራ ንጉሰ ሲሆኑ አቶ ክብሮም በርሀ ጉዳዩን ለዓለም አቀፉ ማህበረሰብ እንደሚያሳውቁ ለአሜሪካ ድምጽ ተናግረዋል።
ንከታተሎ ኢና ነርና ተዓፋር ዘለ ኹነታት እቲ ጸገም በጣም ከቢድ መሆኑ
በአፋር ያለውን ሁኔታ እንከታተለዋለን። አስቸጋሪና ከባድ መሆኑን የምናውቀው ትኩረት የሰጣቸው አካል የለም። እኛ እንደ ትግራይ ፖለቲከኞች ልናደርገው የምንችለው ነገር ሁኔታውን ለዲፕሎማቲክ ማህበረሰቡ ሪፖርት ማድረግ ነው። እንዲህ አይነት ነገር አለ እዩት እንላቸዋለን። ከዛ ደግሞ ኢትዮጵያ ውስጥ የፍትህ ጉዳይ ያሳስባቸዋል ብለን ለምንገምታቸው አካላት ለምሳሌ ለሰብአዊ መብቶች ኮሚሽን መረጃውን ሰጥተናል። ጥያቄያችን ሰብአዊ መብቶቻቸው ይከበሩ፣ እንደ ሰው ይቆጠሩ፣ ችግር ካለባቸው ለፍርድ ይቅረቡ፣ ምግብና ውሃ፣ ልብስና መጠለያ ይቅረቡላቸው የሚል ነው። እነሱም በጉዳዩ ላይ መግለጫ እናወጣለን፣ ችግሩ መፍትሄ እንዲያገኝም እንጥራለን ብለውናል። ይህን ጉዳይ ዓለም እንዲያውቀውም እንሰራለን።
የኢትዮጵያ ሰብአዊ መብቶች ኮሚሽን የአፋር ክልል ሰብአዊ መብቶች ምርመራና ክትትል ዳይሬክተር ሰላም ግርማይ ጉዳዩን በቅርበት እየተከታተሉት እንደሆነ ገልጸውልናል። ህወሓት የአባዓላ ከተማን ከለቀቀ በኋላ የአፋር ክልል መንግስት ሰዎቹን ለደህንነታቸው ሲል ወደ ሰመራ እንዳመጣቸው ተናግረዋል። በማቆያ ስፍራዎች ውስጥ ያለው ሁኔታ ለህይወታቸው የሚያሰጋ እንደሆነም ይገልጻሉ።
ያሉበት ቦታ የእንቅስቃሴ ገደብ የተደረገበት ማቆያ ስፍራ መሆኑ ኮሚሽናችን ተገንዝቧል ማለት ነው። የተለያዩ ከጤና ከህክምና ከተለያዩ አገልግሎቶች ጋር ተያያዥ ሆኑና ያው ከሱቀ ቁጥራቸው ብዛትም ደግሞ አያያዛቸው የህይወታቸውን አደጋ ላይ የሚጥል ስጋት ላይ መኖራቸውን ስለተገነዘበ በጣም በጥብቅ በቅርበት ማለት ነው ከሚመለከታቸው አካሎች ጋር ክትትል እያደረገም ነው። መፍትሄም ለመስጠት ክትትሉን በጥብቅ እያደረገ ይገኛል ማለት ነው።
ሰመራ ባሉት 2 የማቆያ ስፍራዎች ካሉት ሰዎች መካከል ቤተሰቦች እንደሚገኙባቸው የተናገሩት ሰላም ግርማይ ዋናዎቹ ችግሮች ምን እንደሆኑም እንዲህ አብራርተዋል።
ከህክምና እንደዚሁም ከተለያዩ የሰብአዊ መብቶችን ለማስጠበቅ የሚደረጉ አገልግሎቶች ላይ የሚደረጉ ወይም የእንቅስቃሴ በተለይ ገደብ መኖሩ በማቆያ ስፍራው ላይ የገባ የተላላፊ በሽታ አለ ከህፃናት የጀመረ። ይሄ በሽታ በዛ ወረርሽ የተላላፊ ከመሆኑ አንፃር የቤት የነዋሪዎቹን ህይወት አደጋ ላይ የሚጥል ነው ብሎ ኮሚሽኑ በጣም አሳሳቢ ሆኖ አግኝቶታል ማለት ነው።
بماكو ياسفراو تشو لسووتشو يميست آغل قلو تعالى بك إغنار اللم سيلوم غالزوال كازيه كادم بيو إيه يانغا غراتشو سووتشم بماكو ياسفراو تشو يمسارتاوي آغل قلو تأترات منورون غالزو كهولوم يكفاو دقمو يوها تشجر يهك منا أتوتنا يسهاي مكلاكيا آلي منور اندهونو تناغروال
تلك تشجر وستنو يالنو بوهاتم تشجرنال هسانات آكالا تشو قساسلو هيوتا تشو آدقالينو يالو ህዝቡ ወደ ነበረበት አከባቢ እንዲመለስ ይፈልጋል አርሰን መብላት እንፈልጋለን አሁን ክረምት እየገባ ነው እዚህ መጥፎ ንፋስ ነው ያለው ፀሐይም እየበረታ ነው የሚሄደው ህክምና መጠለያ ልብስ ምግብ እንዲሟላልን እንፈልጋለን መሰረታዊ ፍላጎቶቻችን ይሟሉልን ሰብአዊ መብታችን ይከበር ነው ያለው
በማቆያ ስፍራዎች ውስጥ ባለው አስቸጋሪ ሁኔታ ምክንያት አብዛኞቹ ህፃናትና ሽማግሌዎች ሆኑ 70 ሰዎች በበሽታና በረሃብ መሞታቸውንም እነዚሁ ሰዎች ለቪኦኤ ተናግረዋል። የኢትዮጵያ ሰብአዊ መብት ኮሚሽንም ቁጥሩን ባይገልጽም የሞቱ ሰዎች እንዳሉ አረጋግጧል።
የሰዎች ህይወት ያለፈበት ሂደት አለ። ቁጥራቸው አሁን እንዳልኩት በክትትል ያው ሪፖርቱ ሲጠናቀቅ የሚገለጽ ይሆናል።
ሰዎቹ ከአባዓላ ተይዘው ወደ ሰመራ ከመጡበት ጊዜ ጀምሮ ኮሚሽኑ በተለያዩ መንገዶች ሁኔታ ቸውን እየተከታተለ እንደሆነ የገለጹት ዳይሬክተሯ አጠቃላይ የክትትሉን ግኝት ግን ወደፊት ሂደቱ ሲጠናቀቅ እንገልጻለን ብለዋል። የአፋር ክልል በጉዳዩ ላይ ምላሽ እንደሰጣቸው የገለጹት የምርመራና ክትትል ዳይሬክተሯ ሰላም ግርማይ ይዘቱን ግን ወደፊት የክትትል ግኝቱ ሪፖርት ሲቀርብ እንደሚገልጹ ተናግረዋል። የሚመለከታቸው አካላት ጉዳዩን በቅርበት እንዲከታተሉትም ጠይቀዋል።
መንግስት የሚመለከተው የመንግስት አካል ማለት ነው በህግ አግባብ የሚጠረጠሩ ካልሆኑ ድረስ የሰብአዊ መብትን በሚል ወይም ደግሞ የሰዎችን እንቅስቃሴ በሚገድብ መንገድ ሰዎችን በቁጥጥር ስር ማዋል የለበትም ብሎ ኮሚሽኑ ያምናል። የሚመለከታቸው አካላትም ደግሞ መንግስታዊ የሚሆኑ ያልሆኑ በቅርበት ለዚህ ጉዳይ የሰዎችን ህይወት ከመታደግ አንጻር ተገቢውን አገልግሎት የሚሰጥበት መንገድ ትኩረት ሰጥተው እንዲንቀሳቀሱ ጥሪ ያቀርባል ማለት ነው።
የኢትዮጵያ ሰብአዊ መብት ኮሚሽን በማቆያ ስፍራዎች ውስጥ ያሉት ሰዎች ከ8000 እስከ 9000 እንደሚሆኑ የገለጸ ሲሆን ሮይተርስ ደግሞ ቀደም ብሎ ባወጣው ዘገባው ቁጥራቸው ከ7000 እስከ 12000 እንደሚገመት አስፍሯል። በጉዳዩ ላይ ከአፋር ክልል መንግስት ምላሽ ለማግኘት ያደረግነው ሙከራ አልተሳካም። ምላሽ እንዳገኘን ይዘን እንመለሳለን። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
አመሰግናለሁ ገብረ ሚካኤል። አድማጮች ተከታዩ ርዕስ ደግሞ ወደ ዓለም አቀፍ ጉዳዮች ነው የምናመራው። ምዕራባዊ ናይጄሪያ ውስጥ የሚገኙ የእስላማዊ መንግስት አጣቂዎች እንደ አውሮፓውያኑ የቀን አቆጣጠር ሰኔ 5 2014 ዓመተ ምህረት በካቶሊክ ቤተክርስቲያናት ላይ ባደረሱት ጥቃት ሰዎች ከተገደሉ ወዲህ የናይጄሪያ ቤተክርስቲያናት ታጣቂ ጠባቂዎችና የመግቢያ ላይ ፍተሻዎችን ተግባራዊ ማድረግ ጀምረዋል። የደህንነት ባለሙያዎችም በናይጄሪያ ደቡባዊ ምዕራብ ኦንዶ ክፍለ ግዛት የተካሄደው ጥቃት በቅርቡ ወደ ዋና አገሪቱ ከተማ የሚስፋፋ የሽብርተኝነት ጥቃት ሊሆን ይችላል ሲሉ ስጋታቸውን ገልጠዋል። ቲሞቲ አቤዙ ከናይጄሪያ አቡጃ ያደረሰንን ዘገባ ደረጀ ደስታ እንደሚከተለው ያቀርበዋል።
በአቡጃ ወደሚገኘው ቤተክርስቲያን ለጸሎት የሚመጡ ምዕመናን ወደ ቤተክርስቲያኒቱ ሲመጡ ወደ ውስጥ ከመግባታቸው በፊት አንድ በአንድ እየተፈተሹ ይገባሉ። ፍተሻውን የሚያካሂዱት በግዛቱ የተመደቡ የጸጥታ ሰራተኞችና ፖሊሶች ናቸው። ከቅርብ ጊዜ ወዲህ በናይጄሪያ ቤተክርስቲያናት ላይ በመካሄድ ላይ ከሚገኙት በርካታ ጥቃቶች አንጻር እርምጃዎቹ አስፈላጊ መሆኑን የቤተክርስቲያናት ባለስልጣናት ይናገራሉ። የአቡጃ ፖሊሶች ወደ ቤተክርስቲያናት መስጊዶችና ህዝባዊ ተቋማት ፖሊሶችን ያሰማሩ መሆኑን ይገልጻሉ። ይሁን እንጂ የጸጥታ ጥበቃ የሚደረግላቸው ሁሉም ህዝባዊ ተቋማት አይደሉም። የዶሚኒየን ቻፕል ኢንተርናሽናል ጳጳስ ጆን ፕሬይዝ ዳንኤል እንዲህ ይላሉ።
These days people just become crazy and going to churches and start shooting. So I feel the church will get to that level.
ሰሞኑን ሰዎች እንደ እብደት ያደረጋቸው ወደ ቤተክርስቲያን እየሄዱ መተኮስ ጀምረዋል። ስለዚህ የቤተክርስቲያናት የሚቃጣባቸውን ጥቃት ለመመከት ራሳቸውን ማስተጣቀ ያለባቸው ይመስለኛል። ያ ራስን መከላከል ነው። ራስ መከላከልን ደግሞ የሚቃወም ህግ ያለ አይመስለኝም።
በአውሮፓ አቆጣጠር ሰኔ 5 በትልቁ የታጠቁ ሰዎች በደቡብ ምዕራብ ናይጄሪያ ኦ የምትገኝ ቅዱስ ፍራንሲስ ካቶሊክ ቤተክርስቲያንን በጠመንጃና ፈንጂዎች በማጥቃት 40 ምዕመናንን ገድለዋል። ከጥቃቱ 88 ሰዎች በሕይወት የተረፉ ቢሆንም ክፉኛ ቆስለዋል። አንዳንዶቹ ጥቃቱን ሲገልጹ በማይታመን ደረጃ የሚዘገንን ድርጊት ነው ብለውታል። ስቴፈን ቼክስ አኮኒዬ እንዲህ ብለዋል።
Such a situation to have occurred for such incidents to have occurred lasted for more than 20 minutes.
እንደዛ ያለ ጥቃት ለ20 ደቂቃ ያህል ሲካሄድ አንድም ፖሊስ በአካባቢው አልነበረም። ያ ማለት በአገሪቱ ምንም አይነት ደህንነት የለም ማለት ነው። ደህንነትን ማረጋጋት መንግስት ትኩረት ሰጥቶ ሊሰራበት የሚያስፈልገው አንዱ ጉዳይ ነው።
የናይጄሪያ ባለስልጣናት በምዕራብ አፍሪካ ክፍለ ግዛት የሚንቀሳቀሰውን እስላማዊ መንግስት ወይም ኢስዋፕ ተብሎ የሚጠራውን ቡድን ለጥቃቱ ተጠያቂ አድርገዋል። አንዳንዶቹ ግን ያ በጥፊያ የተደረሰበት ድምዳሜ ነው ይላሉ። ባለሙያዎችም ሽብርተኝነት በናይጄሪያ እየተስፋፋ ነው በማለት ይናገራሉ። ባለፈው ሳምንት በሰሜን ካዱና ክፍለ ግዛት ታጣቂዎች በሁለት ቤተክርስቲያናት ላይ ጥቃት ሰንዝረው 3 ሰዎች በመግደል በርካቶችን አግተው ወስደዋል። ባለፈው እሁድ ታጣቂዎች በካደሙና ኤዶ ግዛቶች ባደረሱት የተለያየ ጥቃት 2 የካቶሊክ ቀሳውስትን ገድለዋል። የናይጄሪያ ክርስቲያን ማህበር ጥቃቱ ያሳሰበው መሆኑን ገልጾ ባለስልጣናቱ ድርጊቱን የሚያስቆም ጥበቃ ባለማድረጋቸው ወቅሰዋል። የቤተክርስቲያናት ኃላፊዎችም የደህንነት ጥበቃውን እንዲያጠናክሩ አሳስበዋል። ጆሴፍ ዳራሞላ የናይጄሪያ ክርስቲያን ማህበር ዋና ጸሐፊ ናቸው።
The church as a whole should be security conscious.
እንደ ተቋም በማናቸው ምክንያት በማንም ይሁን ማን ወይም እንደዚህ ያለውን ጥቃት ካደረሱት ጋር አጥብቀን እንለያያለን። ቤተክርስቲያናት በሙሉ ግን ስለ ደህንነታቸው ማሰብና መዘጋጀት ይኖርባቸዋል። ከገነ የቆመው ሰው አንዱ ተጠርጣሪ ሊሆን ይችላል።
የናይጄሪያ ፕሬዝዳንት ሙሐመዱ ቡሃሪ እንደ አውሮፓ አቆጣጠር በ2015 ምርጫውን ባሸነፉበት ወቅት በአገሪቱ ያለውን የአለመረጋጋት ችግር ላይ እንደሚሰሩ ተናግረው ነበር። ሁለተኛው ዙር የስልጣን ዘመናቸው በሚያበቃበት በዚህ ወቅት እንደ ኦኦ ባሉ አካባቢዎች እየተስፋፋ ያለው ጥቃት በሚቀጥለው ዓመት ምርጫ ዋነኛው መነጋገሪያ እንደሚሆን በእርግጠኝነት መገመት ይቻላል።
ከናይጄሪያ ወደ ሊቢያ የሚወስደን ዘገባ ነው ተከታዩ። ድንበር የለሹ የሐኪሞች ቡድን ደህንነታቸው በተጠበቀ ሁኔታ ውስጥ የሚኖሩ እንደ ሰሜን አሜሪካና አውሮፓ ያሉ አገሮች በሊቢያ ውስጥ መውጫ አጥተው የሚገኙ ስደተኞችን እንዲታደጉ ጠይቋል። ቡድኑ ሕይወታቸው ለአደጋ የተጋለጡ ያላቸውን ሰዎችም በአስቸኳይ የሚወጡበትን መንገድ እንዲመቻች ነው ያሳሰበው። የአሜሪካ ድምፁ ፒተር ክሎቲ በሊቢያ ስደተኞች ተሟጋች ስቲቭ ሪፐብሊካን በማነጋገር ያጠናቀረውን ዘገባ አሁንም ደረጀ ደስታ ነው የሚያቀርብልን።
የድንበር የለሹ የሐኪሞች ቡድን በሊቢያ ታግተው የሚገኙ ስደተኞች ከአገሪቱ የሚወጡበትን በርካታ መንገዶች ማመቻቸት የሚቻል ሲሆን አሁን ያለውን ከአገር የመውጫ መንገዶችንም ማጠናከር እንደሚገባ ጥሪ አድርጓል። ቡድኑ በሊቢያ የሚያደርገውን የሰብአዊ ምላሽ መስጠት ከጀመረበት እንደ አውሮፓ አቆጣጠር 2016 አንስቶ በእስር የሚገኙትን ጨምሮ ስደተኞችን ለመታደግ ብርቱ ጥረት በማድረግ ሲቸገር መቆየቱን ይገልጻል። በቡድኑ በሊቢያ የስደተኞች ተሟጋጅ ስቲቭ ፐርቢክ ከቪኦኤ ጋር ባደረጉት ቆይታ ቡድኑ በሊቢያ የስደተኞች ማጎሪያዎች የሚገኙትና በሊቢያ በጠረፍ ጠባቂዎች ከድንበር እንዲመለሱ ለተደረጉ ስደተኞች የሕክምና እርዳታ ሲሰጥ መቆየቱን ተናግረዋል። ስደተኞች ከሊቢያ እንዲወጡ ወይም መልሰው ለማቋቋም የሚደረገው ጥረትና የተወሰነና አስጋሚ መሆኑን በመግለጽ የስደተኞቹ የተለየ አያያዝ እንዲኖራቸውም ይጠይቃሉ። በሊቢያ ውስጥ አሁንም ለአካላዊ ስቃይና ለህገወጥ የሰዎች ዝውውር እንዲሁም ለባርነት የተጋለጡት ያለምንም ህጋዊ ጥበቃ አሁንም በአሰቃቂ ሁኔታ ውስጥ መኖራቸውን የገለጹት የቡድኑ ተወካይ ስደተኞቹ ከዚህ ሁኔታ ውስጥ በአስቸኳይ መውጣት የሚገባቸው መሆኑን ሲገልጹ ይህን ብለዋል።
We're engaging with a number of different states about the possibility of evacuating or resettling increased numbers from Libya. Focusing particularly on Europe and North America, but not exclusively.
አሁን ከተለያዩ በርካታ አገሮች ስደተኞቹ ከሊቢያ የሚወጡበትን ወይም ሌላ ቦታ መልሰው የሚሰፍሩበትን መንገድ እየተነጋገርን ነው። በተለይም ከሰሜን አሜሪካና አውሮፓ ጋር እየተነጋገርን ሲሆን በእነርሱ ብቻ ግን የተወሰን አይደለንም። ይሁን እንጂ ከሁሉም አገሮች የምናገኘው ምላሽ ከአገር አገር ይለያያል።
አሁን ያለው የስደተኞች አያያዝ ስርዓት በቅጡ እየሰራ አይደለም የሚሉት ስቲቭ ፐርቢክ በተለይ እዚህ ከመናዩ ችግር ጋር የተገናኘ አይደለም ይላሉ።
What we see is MSF with our patients, our urgent medical needs.
ስደተኞቹን ልክ አስቸኳይ የህክምና እርዳታና ጥበቃ እንደሚያስፈልጋቸው በሽተኞቻችን ነው የምናያቸው። የሚደረግላቸው እርዳታ በፍጹም መዘግየት አይኖርበትም። በዚህ ረገድ ስደተኞችን ከሚቀበሉ አገሮች ምላሽ ያገኘን አይደለም ባለልም እስካሁን ያለው ሂደት ግን እጅግ አስጋሚ ነው። የተሻሻለ ሆኖም አላየንም።
ስደተኞችን ሊቀበሉም ሆነ ሊረዱ የሚችሉ አገሮች አሁን ባለው ዓለም አቀፍ ሁኔታና ባሉባቸው የምጣኔ ሀብት ፈተናዎች የተነሳ ቅድሚያ በሚሰጧቸው በራሳቸው ዜጎችና ውስጣዊ ጉዳዮች ተጠምደዋል። በዚህ የተነሳ ስደተኞቹን መስጠት የሚገባውን ትኩረት የሚሰጡበት ሁኔታ ላይ አይደሉም። በዚህ ሁኔታ ውስጥ ምን ምላሽ ይጠብቃሉ ተብለው በቪኦኤ የተጠየቁት ስቲቭ ፐርቢርክ
I think what we're seeing is in fact and particularly in response to the Ukraine war
እንዲያውም በዚህ ረገድ በተለይም በዩክሬን ጦርነት የተመለከተ ነው ምላሽ ሰዎች ቤታቸውን በመክፈት ስደተኞችን መቀበል ሲፈልጉ ነው። በአውሮፓ ብዙ ከተሞችና መንደሮች ስደተኞችን ለመቀበል ያላቸው ብርቱ ፍላጎት ሲያሳዩ አይተናል። እኔ እንደሚመስለኝ ለዚህ የተነከረ ማህበራዊ ምላሽ አለ። የተነገረን ነገር ቢኖር ያንን ሂደት የሚያቀናጅ ስርዓት አለመኖሩ ነው። ስለዚህ ያለው ችግር አጠቃላይ የፖለቲካ ፍላጎት መኖሩ ላይ ነው። ይህም ሆኖ ጥሩ ምሳሌዎችን እያየን ነው። ይህንን በሪፖርታችን እንገልጻለን።
በማህበረሰቡ ደረጃ ቢያንስ ስደተኞችን የመቀበል ፈቃደኝነት አለ ያሉት የድንበር የለሹ ሐኪሞች ቡድን ተወካይ ለምሳሌ በጣሊያን የሲቪል ማህበረሰብ ተዋናዮች ስደተኞችን ለመቀበልና ከሊቢያ የሚገኙ ስደተኞችን የማውጣቱ ሂደት እንዲፋጠን በማድረግ ረገድ ያደረጉትን በጎ ነገር ገልጸዋል። በአገራት ደረጃ የሊቢያ ስደተኞችን በመቀበል ረገድ መደረግ ስለሚገባው ነገር የሚከተለውን ብለዋል።
countries open the possibility of evacuation corridors from Libya.
የምጠይቀው አገሮች ስደተኞች በአስቸኳይ ለመቀበል ከሊቢያ መውጣት የሚችሉባቸውን ኮሪደሮች በፍጥነት እንዲያመቻቹ ነው። ሁልጊዜም የአስተዳደር የቪዛና የደህንነት ምርመራ ጉዳዮች አሉ። እነዚህ ሂደቶች ሊፋጠኑ ይችላሉ። እነዚህ የትየት ተግባራዊ ሊደረጉ እንደሚችሉ ተመልክተናል። በሊቢያ ከ12 ወራት ወይም ከዛ በላይ የቆዩ ስደተኞች እዚያው እንዲቀጥሉ መደረግ አይኖርባቸውም።
ስለዚህ አገሮች ስደተኞችን አስመልክቶ የየራሳቸው ስርዓትና አስተዳደር ቢኖራቸውም አንድ መታወቅ ያለበት ነገር በሊቢያ አደገኛ ሁኔታ ላይ ያሉ ስደተኞችን የሚያወጡበትን መንገድ መጨመር ይኖርባቸዋል። ከሁሉም በላይ በተለይ ከህገወጥ የሰዎች ዝውውር አንጻር እኛ የምንመለከታቸው ህሙማንና ስደተኞች የደረሰባቸውን ስቃይና ያሉበትን ሁኔታ ነው። በተለይ ከሚያስፈልጋቸው የህክምና እርዳታ አንጻር በሰሜን አሜሪካና በአውሮፓ በመሳሰሉ ሰላማዊ አገሮች ውስጥ ያሉ ሰዎች ሊሰጡት የሚችሉት ድጋፍ ከፍተኛ መሆኑን መግለጽ እንፈልጋለን ብለዋል።
ደረጀ ለስታና አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈውን የለተማክሰኞ ምሽት ዝግጅታችንን ነው። አሁን ወደ ኢትዮጵያ የሚመልሰን ዘገባ ነው። በበርካታ የራዲዮና የቴሌቪዥን ድራማዎቹ ደራሲነትና እንዲሁም አዘጋጅነት የሚታወቀው ሰለሞን አለሙ በተወለደ 62 ዓመቱ በዛሬው ዕለት ከዚህ ዓለም በሞት ተለይቷል። በመቶዎች የሚቆጠሩ ስራዎችን ለአድማጭና ለተመልካቾች ያቀረበው አንጋፋው የኪነ ጥበብ ሰው ነገ ከሰዓት በኋላ አድናቂዎቹ በሚገኙበት የክብር ሽኝት እንደሚደረግለትም ተገልጧል። ሀብታሙ ስዩም የእውቁን ከያኒ የቅርብ ጓደኞችና የስራ አጋሮች ጠይቆ ተከታዩን አሰናድተዋል።
የኔ እናት አፈር ለብላሽ
እየተገላበጠና እየተንጓለለ ሲመጣ ይዋለሁ።
እኔ አሁን
ይትረኩ።
1980ዎቹ ሰንበትን ከሚያስናፍቁ የራዲዮ ድራማዎች መካከል አንዱ ሸምጋይ ይሰኛል። የድራማው መሪ ገጸ ባህሪ አብዬ ዘርጋው ፈጣሪ በመቶዎች የሚቆጠሩ የራዲዮና የቴሌቪዥን ድራማዎች ደራሲና አዘጋጅ ገጣሚም ነው። ሰለሞን አለሙ ከዚህ ዓለም ተለይቷል። ከቅርብ ጓደኞቹና የሙያ አጋሮቹ መካከል አንዱ ለሆነው ደራሲ ሃያሲና ተርጓሚው ዳንኤል ወርቁ ሰለሞን አለሙ ከልጅነት እስከ መጨረሻው ሰዓት ድረስ የድርሰት ተሰጥኦውን ያለስስት ለኢትዮጵያውያን ያበረከተ የዘርፉ ባለሙያ ነው።
አሁን እንዲያውም ትንሽ የሚሻመው ከህመሙ ሁሉ የከበደው ሳይጽፍ ማደር ነው። ሳይጽፍ ስክሪፕቶና ብር ወረቀት ሳያገናኝ ማደር ነው የእሱ ፈተና፣ የእሱ ከባድ እንትን የነበረው እና ሰለሞን ህይወት በሙሉ ለዛ ነው የሰጠው። ከልጅነቱ ጀምሮ የጀመረው ነው። ገጣሚ ነው፣ ተዋናይ ነው፣ ጸሐፊ ተውኔት ነው፣ የፊልም ስክሪፕት ጸሐፊ ነው። ብቻ በዛ ውስጥ ሙሉ ሁሉም ሌላ ነገር ምንም አልሰራም በህይወት በሙሉ። እና ትልቅ ክብር ሊሰጠው ትልቅ ውለታ የዋለ ትልቅ ለውጥ አይጻፍም የኛ ሀገር ታሪክ እንጂ ትልቅ መጽሐፍ ሊወጣው የሚችል
ታህሳስ 6 1952 በአዲስ አበባ የተወለደው ሰለሞን ከሸምጋይ የሬዲዮ ድራማ በፊትና በኋላ ለአድማጮች ለተመልካቾች ያቀረባቸውን ስራዎች ከ500 በላይ የሚያደርሷቸው አውታሮች አሉ። ስራዎቹ በአምስት ቋንቋዎች ተተርጉሞ ቀርበዋል። ከዳኝ ኪራው ጀርባ፣ ፍራሽ ሜዳ፣ የሁለት ዓለም ሰዎች፣ ግርዶሽ እያልን ብንቀጥል ከስድስት አስርት ዓመታት ብዙም ባልተሻገረው ዕድሜው የአበርክቶቱን ስፋት እንረዳለን። ሰለሞን ለራሱ ብቻ ሳይሆን ሌሎች የኪነ ጥበብ ሰዎች በዘርፉ እንዲደምቁ ያለውን አስተዋጽኦ ደራሲ ሀያሲና ተርጓሚው ዳንኤል ወርቁ ያስታውሳል።
ሰለሞን ብቻውን አይደለም፣ ከሰለሞን ጋር አብሮ የሰራ አንድም የኪነ ጥበብ ባለሙያ ከኪነ ጥበብ ውጭ ሊወጣ አልቻለም። አንድም ዝቅ ያለ እንኳን የለም። እነ አዜብን፣ ሰራዊት፣ እነ ፍሬ ሁሉም በሙሉ ዙሪያውን ያሉት አሁን ስማቸውን የምትባለ ሁሉም ከዛ ውስጥ አልወጡም እና ሁሉም ደግሞ በሙያው የሚገርም ደረጃ ላይ የደረሱ ናቸው እና ይሄ ሰው ትልቅ ኒንጃ በቃ በአንድ ግዙፍ ቋጥኝ እንደማለት ነው እና ሁሉም ሰው በዛ ደረጃ እንዲያስበው አንድ ትልቅ ሰው እንዳጣን አንድ ትልቅ ኪነ ጥበብ ፈጣሪ እንዳጣን ነው የማስበው።
ሰለሞን በተለይ በ1990ዎቹ ኢትዮጵያ በኤችአይቪ ኤድስ ወረርሽኝ ስትፈተን አፍለኛው የተሰኘ በኢትዮጵያ ቤተሰብ መምሪያ የተደገፈ ቡድን ካቋቋሙና በስራቸው ህዝብን ለማንቃት ከተንቀሳቀሱት ግንባር ቀደም ከያንያን መካከል አንዱ ነው። እውቋ ተዋናይትና የሙያ አጋሩ ፍሬህይወት መለሰ ያንን ዘመንና የሰለሞኑን ሚና እንዲት አስታውሳለች።
በኢትዮጵያ ቤተሰብ መምሪያ የተዘጋጁ ቪዲዮዎች እንጃ 50 ምናልባት ከዛ በላይ የሚሆኑ ቪዲዮዎችን ከሰራዊት ፍቅሬ ጋር በጋራ በመሆን ይጽፋል፣ ያዘጋጃል። ያው በኪነ ጥበቡ ዘርፍ እንግዲህ በዛ ዘመን የነበረ ሰው አፍለኛ የቲያትር ግሩፕን አይረሳም። የቲያትር ግሩፕ ብቻ ሳይሆን በጣም ትልቅ እንደ በቃ የቲያትር ቤት ያክል ብዙ ስራዎችን የሰራ ግሩፕ ነው። ያንን ግሩፕ ደግሞ ይመራ የነበረው ያስተባብር የነበረው በመጽሐፍም በመተወንም በማዘጋጀትም ሰለሞን አለሙ ነው። ትልቅ ሰው ነው ያጣ ነው። ክበቡ አዋላ የአባት ያህል ነበር። በቃ ታላቅ ወንድም ሳይሆን ከዛ በላይ ነበር ሰለሞን አለሙ። በዛ በነበርንበት ዘመን ብዙዎቻችን ከትምህርት ቤት እንደዚህ ነው የመጣ ነው እና በጣም ኤች አይ ቪ በዛበት ጊዜ ነበር እና የአባት ያህል የሚጠነቀቅልን መንገዶችን የሚያሳየን ህብረት እንዲኖረን የሚያደርግ ትልቅ ሰው ነው። ከኪነ ጥበቡ በተጨማሪም ደግሞ ለግሩፑ ትልቅ ሰው ነው ያጣ ነው።
ከቅርብ ጊዜ ወዲህ የጤና እክል እንደገጠመው ሲነገር የነበረው ሰለሞን አለሙ ሰኔ 21/2014 ዓ.ም ሌሊት ላይ በድንገት ከዚህ ዓለም በሞት ተለይቷል። የአንድ ልጅና የብዙ ዘመናዊ ሽሬ ሥራዎች አባት ለሆነው ሰለሞን አለሙ ነገ ከቀኑ 6 ሰዓት ጀምሮ በብሔራዊ ቲያትር አድናቂዎቹ በተገኙበት ሽኝት ይደረግለታል። የቀብር ሥነ ሥርዓቱ በነገ ዕለት ከቀኑ 8 ሰዓት በመንበረ ጸባዖት ቅድስት ሥላሴ ካቴድራል እንደሚከናወን ከአስተባባሪዎች ሰምተናል። አድማጮቻችን፣ የሰለሞን አለሙን ሙያዊ አበርክቶት የተመለከተ ዘለግ ያለ ዘገባ በእሁድ ምሽት ዝግጅታችን ይዘን እንመለሳለን። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ።
የዝግጅት ክፍላችንም በሰለሞን ህልፈት የተሰማውን ሐዘን እየገለጸ በእውቁ ከያኒ ሰለሞን አለሙ ሐዘን ቤተሰቦችና አድናቂዎቹንም መጽናናት እንመኛለን። አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፈውን የዕለተ ማክሰኞ ምሽት ዝግጅታችን ነው። የስቱዲዮ ሰዓታችን አሁን ከምሽቱ 3:42 መሆኑን ያመለክታል። ለዚህ ክፍል ቀዳሚ ወዳደረግነው ዝግጅት ነው የምናልፈው። ትምህርት ከውጪ ወደ ኢትዮጵያ የሚገቡ የወረቀት ማምረቻ ግብዓቶች ዋጋ በከፍተኛ ሁኔታ ማሻቀብ፣ ወረቀትን በዋናነት የሚጠቀሙ ጋዜጦች ከገበያ ውጪ እንዲሆኑ አሊያም ዋጋቸው ከእጥፍ በላይ እንዲጨምር አድርጓል። መጽሕፍትም እንዲሁ እንደ ልብ መታተም አልቻሉም። በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ 5ኛ ዓመት የኬሚካል ምህንድስና ተማሪ የሆኑት አምስት ወጣት ሴት ተማሪዎች የአትክልትና ፍራፍሬ ተረፈ ምርት በመጠቀም በትምህርት ቤታቸው ቤተ ሙከራ ባገኙት የፈጠራ ውጤት ግብአቱ በሀገር ውስጥ እንዲመረት የቻሉበት ሁኔታ የተፈጠረ ሲሆን የውጭ ምንዛሪ ወጪን በማስቀረትና አካባቢን በመጠበቅም ከፍተኛ አስተዋጽኦ እንዳደረገ ተገልጧል። ስመኝሽ የቆየ ከተማሪዎቹ ሶስቱን በፈጠራ ስራቸው ዙሪያ አነጋግራ በቅድሚያ ራሳቸውን በሚያስተዋውቁበት እንዲህ አሰናድተዋለች።
ናርዶስ አለሙ እባላለሁ። የአምስተኛ ዓመት የኬሚካል ኢንጂነሪንግ ተማሪ ነኝ። በአዲስ አበባ ሳይንስ ኤንድ ቴክኖሎጂ ዩኒቨርሲቲ ነው የሚማረው።
እሺ፣ ላምሮት ዳመነ እባላለሁ። በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ የአምስተኛ ዓመት የኬሚካል ምህንድስና ተማሪ ነኝ።
እሺ፣ አመሰግናለሁ። እኔ ሰሚራ ጀማል እባላለሁ። በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ የአምስተኛ ዓመት የኬሚካል ምህንድስና ተማሪ ነኝ።
የአትክልትና የፍራፍሬ ተረፈ ምርቶችን በመጠቀም የወረቀት ግብአት ማምረቻን የሰራችሁትና እስኪ ምን አይነት ፈጠራ ነው? በትክክል ከምን አይነት ተረፈ ምርቶችን የሰራችኋቸው የሚለውን ከናርዶስ ልጀምር።
እኛ ፈጠራ ምንድን ነው? የተለያዩ የፍራፍሬዎችን ልጣጮችን በመጠቀም ግን ቤዚካሊ ዋና የምንጠቀመው ከሹገር ኬን ወይም ደግሞ ከሸንኮራ አገዳ ምጣጭ በመጠቀም ለወረቀት ጥሬ ዕቃነት የሚያገለግል ፐልፕ ነው የሰራ ነው። እና ይህ ግብአት ለተለያዩ ፔፐር ኢንዱስትሪዎች እንዲሁም ለሳኒታሪ ፓድ፣ ለዳይፐር፣ ለጨርቃጨርቅ እንዲሁም ደግሞ ለተለያዩ ፓኬጂንግ ማቴሪያል ይሰራልን የሚችል ጥሬ ዕቃ ነው ማለት ነው።
ላምሮት ወደ አንቺ ልምጣና እንዴት ነው ያሰባችሁት ይህንን የፈጠራ ስራ ለመስራት?
እሺ፣ አመሰግናለሁ። ሶስተኛ ዓመት እያለን የኢንዱስትሪ ጉብኝት ምናምን ነበር ግቢያችን ውስጥና የወንጂ ወረቀትና የፐልፕ ማምረቻ ኢንዱስትሪ ስንሄድ እዛ በጣም የዚህ ምርት እጥረት እንዳለ እና ከውጭ በጣም በሀይ ፎሬን ከረንሲ እንደሚያመጡ ምናምን አስረዱን እና በቃ ለምን ተምረን ነበር ግቢያችን ውስጥ ስለ ፐልፕ ፕሮዳክሽን ምናምን እና ለምን አንሰራውም በሚል ነው ወደዚህ ስራ የገባ ነው ማለት ነው።
ምን ያክል ጊዜ ፈጀባችሁ? እንደነገራችሁኝ ደግሞ ተረፈ ምርቶች የተጠቀማችሁት የሸንኮራ አገዳ እና የሙዝም አይቻለሁ። እዚህን የሰራችሁበትን ተረፈ ምርቶች ከየት ነው ያሰባሰባችኋቸው? ሰሚራ ወደ አንቺ ልምጣ።
ተረፈ ምርቶቹን ያሰባሰብንበት መጀመሪያ ስንጀምር ከሙዝ ልጣጭ ነበረ። ስለዚህ ሙዝ ልጣጭ ለመሰብሰብ ያው ብዙ ነገር አድርገናል። የአትክልት የሚሸጡ ሰዎችን በማናገር እንዲሁም ደግሞ አብዛኛውን ራሳችን በመግዛት ልጣጩን ለማጠራቀም እና ይህን ኤክስፐሪመንቶች ለመስራት ችለናል። ሌላው ባጋስን ወይም የሸንኮራ ምጣጭን ከወንጂ ሹገር ፋክትሪ በቀጥታ በመሄድ ለማግኘት ችለናል ማለት ነው።
ውጤቱ ምንድን ነው የሚባለው? በወረቀት፣ በዳይፐር፣ በሞዴስ ምርት ላይ ያላቸው ሚና ምንድን ነው? ናርዶስ ወደ አንቺ ልምጣ።
ውጤቱ ፐልፕ ይባላል እና በላብራቶሪ ስኬል፣ በስሞል ስኬል ግቢያችን በሚገኙ በላብራቶሪ እቃዎችን የሰራ ነው እና አራት ሂደቶችን ተጠቅመን የመጨረሻውን ፐልፕ በመስራት ወደ ፔፐር የምንቀይርበት ላይ ደግሞ ወንጂ ፋክተሪ ሄደን እዛ ነው የተለያዩ የወረቀት ውጤቶች ለፓኬጂንግ የሚሆን ለመጻፊያነት የሚያገለግሉ ወረቀቶችን ደግሞ እዛ ሄደን ቀይረን የመጣ ነው ማለት ነው።
ውጤቱን ከባለሙያዎች ጋር ከፋብሪካዎች ጋር ለማሳየት ሞክራችኋል? ያለው ጥቅም ምን አይነት ነው በሰፊው ቢመረት?
ቅድም ናብዲ እንዳለችሽ እዚህ ላብ ስኬል ውስጥ የሚሰሩ ስራዎችን እንትን ካደረግን በኋላ ፐልፑን ካመጣን በኋላ ኳሊቲውን ለማጣራት ወንጂ ወረቀት ፋብሪካ ሄደን ነበር። እዛ አስቀይረን ኳሊቲ ፐልፕ እንደሆነ አረጋግጠውልናል። የወረቀት ፋብሪካዎች እየተዘጉ እንዳሉ እዛ አካባቢ ምናምን ለማጣራት ችለናል እና የኛ አሁን ያመረት ነው ይሄ በስሞል ስኬል ኦልሬዲ ፕሮቶታይፒንግ ሆነ ስቴጅ ሁሉንም አልፏል እና ይሄ ወደ መሬት ቦርድ እና ትንሽ ስኬሉ ከፍ ተደርጎ ቢሰራ አሁን ያለውን የፐልፕ እጥረት እና የወረቀት ማምረት አቅማችን ከፍ ያደርጋል ብዬ አስባለሁ።
ከሌሎች ከውጭ ከሚመጡት ከነበሩት ምርቶች ወይም ከሌሎች ተመሳሳይ ምርቶች ጋር አወዳድራችሁት ጥራቱን ደረጃ ለማወቅ ችላችኋል? ሰሚራ መመለስ።
ጥራቱን ወንጂ የወረቀት ማምረቻ ነው ያስፈተሽ ነው። ኤክስፐሪመንቱን እንትን ባሉልን መሰረት የእኛ ፐልፕ ኢምፖርት ከሚያደርጉት ፐልፕ ጋር ፓራሌል የሆነ ውጤት እንዳለው ማግኘት ችለናል ማለት ነው። ስለዚህ እነሱም በብዛት ብናቀርብላቸው ሊገዙን እንደሚችሉ እና ደንበኛችን መሆን እንደሚችሉ በጣም በጉጉት ነበረ የውጭ ምንዛሬ እንትን ስላስቸገራቸው የገለጹልን ማለት ነው።
ምን ያክል መጠን ያለው ነበር ያመረታችሁት?
ወደ 800 ኦልሞስት 1 ኪሎግራም የሚጠጋ ፐልፕ ማለት ነው። በተለያየ ነው ሮ ማቴሪያላችንን እየቀያየርን።
ምን ያክል ተረፈ ምርቶችን ተጠቀማችሁ ናርዶስ?
መጀመሪያ በሹገር ኬን የሰራ ነው ላይ በአንድ ኪሎ ግራም እስከ ሁለት ኪሎ ግራም ድረስ ሮ ማቴሪያሎችን ተጠቅመናል። ለባናና ፒል ለሆነው ደግሞ ብዙ ሮ ማቴሪያል መጠቀም ስላለብን ትንሽ በዛ አድርገን እስከ 3 ኪሎ ግራም ሮ ማቴሪያል ተጠቅመን ነው ይህንን ፕሮዲስ ያደረግነው።
እንግዲህ ተረፈ ምርቶችን የሚጠቀም የፈጠራ ውጤት እንደመሆኑ ቆሻሻን ከማስወገድ እና አካባቢ ንጹህ ከማድረግ አንጻር በተለይ ደግሞ ለአየር ብክለት ጋር በተያያዘ ምን ያክል ጥቅም ይኖረዋል ለአምሮት?
እሺ፣ የአካባቢ ጥበቃ ላይ የኛ ስራ በጣም እንትን ኢምፓክት ይኖረዋል ግልጽ ነው። ማለት የምንጠቀመው ዌስት እስከሆነ ድረስ ሌላው ደግሞ ከውጭ አሁን ብዙ ጊዜ ፓልፕ የሚሰራው ከእንጨት ነው ከዚህ በፊት እና እሱን ሳብስቲቱት በማድረግ በዚህኛው በዌስት ሳብስቲቱት ሲደረግ የእንጨት መቆረጥ ይቀራል እና ይሄንም ዲፍሮስቴሽንን በጣም እንደሚቀንስ እናስባለን።
ወደፊት ይሄንን በስፋት ለመስራት ሀሳብ ያላችሁ ይመስላል እና የወደፊት እቅዳችሁ ምንድን ነው? በምን መልኩ ነው ይሄንን ወደ ገበያ ስራ ማምጣት የምታስቡት?
መስራት ያለብን ፕሮቶታይፒንግ ስቴጅ አልፈናል፣ ብዙ ነገር አልፈናል። የሚያስፈልገን አሁን ፋይናንስ፣ መሬት የሚባሉ ነገሮች እነሱን ማግኘት እስካሁን አልቻልንም። ያው እነሱን ማፈላለግ ላይ ኢንቨስተር ማናገር፣ የተለያዩ ቦታዎች ሄድን ፒች በማድረግ ምናምን እየሞከርን ነው እና እንግዲህ በአንድ ሁለት አመት ውስጥ እንደ እግዚአብሔር ፈቃድ መሬት ላይ እናወርዳለን ብለን እናስባለን። ይንሰራ ኢንቨስትመንት ኮስታችን ደግሞ እስከ 16 ሚሊዮን ድረስ ይፈጫል እና ይህን ያለው የሚያስፈልገን ወደ መሬት ለማውረድ ማለት ነው። ይንሰራ
በተቋም ደረጃ ማለት ድርጅት መስርታችሁ ሌጋሊ ተመዝግባችሁ ነው እየሰራችሁት ያላችሁት ወይስ ገና በዛም ላይ ሂደት ላይ ናችሁ?
እሱን ሬጅስተር ተደርጓል። ሆማስ ማኒፋክቸሪንግ ፒኤልሲ ወይም ሆማስ ፓልፕ ፕሮዳክሽን ፒኤልሲ ተደርጓል፣ ጸድቆልናል።
ለአካባቢ ጥበቃ ከዛም አልፎ ደግሞ ለተለያዩ ፋብሪካዎች ግብዓት ሆኖ የውጭ ምንዛሬንም በማስቀረት የዋጋ ግሽበትንም በመቀነስ ትልቅ አስተዋጽኦ የሚያደርግ የፈጠራ ስራ መስራት ችላችኋል እና ምናልባት ለሌሎች ሴት ተማሪዎች እህቶቻችሁ ማለት የምትፈልጉት ማስተላለፍ የምትፈልጉት መልእክት ካለ ከናርዶስን ጀምርና።
የፈጠራ ስራ ሲባል እኔም ማስተላለፍ የምፈልገው መልእክት ብዙ ተማሪዎች እዚህም እንዳየ ነው ነገሩን በጣም አክብደው ያዩታል እና ከመጀመሪያው አይዲያ ማምጣት የሚለውን ነገር ቀለል አድርገው እንዳያዩት። ማለት ቀላል ነገር ነው። ጀስት እኛም ስንጀምር ከትንሽ ነገር የተነሳ ነው፣ ጀስት አይዲያ ይዘን ነው። ግን መንገድ ውስጥ ሲገባ ብዙ ሰዎችን ማግኘት፣ ኮሚኒኬሽን፣ ኔትወርኪንግ ማስፋት የሚባሉ ነገሮች አሉና ብዙ አይነት ትምህርቶችን እየወሰድን ነው እዚህ የደረስ ነው። ስለዚህ ከመጀመሪያውም አለመፍራት፣ ኢኖቬሽን የፈጠራ ስራ የሚባለውን ነገር እንደ ትልቅ ነገር አድርጎ አለማተፍ።
ላምሮትስ?
አርዲ እንዳለችው ነው፣ ብዙ የተለየ ነገር የምጨምረው ነገር የለም። ያው ኢኖቬሽን ስራን ብዙ አርቆ አለማየት ነው። ከታሰበበት ሁሉም ይቻላል ማለት ይፈልጋል።
ሰሚራስ፣ የምታስተላልፊው የምትመክሪው መልእክት?
ብዙ ጊዜ ሳይንሱ ላይ አይደለም ችግሩ፣ ሴቶች ወንዶች ብለን የምናከፋፍለው እና እኔ ማስበው በዋነኝነት ሳይንሱን ከተማርም በኋላ ከስተማይዝ አድርጎ ምንድን ነው ያለው ችግር የሚለውን ተመልክቶ መሬት ላይ ሊወርድ በሚችል መልኩ ሳይንሱን ችግሮችን ቤዝ አድርገው ቢነሱ ኢኖቬሽንም ፈጠራም ወይም ደግሞ ስራ የምንለውን ነገር ማስኬድ ቀላል ይሆናል ብዬ አስባለሁ። አመሰግናለሁ።
እንግዲህ ትልቅ ቦታ ደርሶ አድጎ ደግሞ ጋሚ እንደምንገናኝ ተስፋ አደርጋለሁ። መልካም እድል እመኝላችኋለሁ።
እሺ፣ በጣም አመሰግናለሁ።
እሺ።
ስመኝሽና እንግዶቿን አመስግኜ የመጨረሻውን ዝግጅት ላሰማችሁ። በንግድና ምጣኔ ሀብት ኢትዮጵያ በዩናይትድ ስቴትስ ለአፍሪካ ሀገሮች የተሰጠውን ከቀረጥ ነጻ ተጠቃሚነት እድል አገዋ የምታገኘው ድጋፍ ከወራት በፊት በመቋረጡ በሐዋሳ ኢንዱስትሪ ፓርክ በጨርቃጨርቅ ዘርፍ የተሰማራው ቤስት ኢንተርናሽናል የተሰኘ ኩባንያ ከ3000 በላይ ሰራተኞችን እንደሚቀንስ ለተለያዩ ተቋማት በላከው ደብዳቤ አስታውቋል። ዮናታን ዘብዲዮስ ዝርዝሩን ይዘዋል።
ቤስት ኢንተርናሽናል ጨርቃጨርቅ ኃላፊነቱ የተወሰነ የግል ኩባንያ እንደ አውሮፓ የቀን አቆጣጠር እስከ ነሐሴ መጨረሻ በሁለት ዙር 3000 ሰራተኞችን እንደሚቀንስ ይመለከታቸዋል ላላቸው ከአምስት በላይ ለሚሆኑ ለክልልና ለፌዴራል ተቋማት በደብዳቤ አስታውቋል። ላለፉት 4 ዓመት ከ6 ወራት በኩባንያው መሰራቷን የተናገረችው ኤልሳቤጥ አየለ ሌሎች በፓርኩ የሚሰሩ ድርጅቶች ከዚህ በፊትም ሰራተኞችን መቀነሳቸውን ብናውቅም ኩባንያው ትርፋማና ብዙ ሰራተኞችን በመቅጠር እንዲሁም ምርቶችን ወደ ውጭ አገር በመላክ ተሸላሚ በመሆኑ ይህ ይመጣል ብለን አልጠበቅንም ነበር፣ ያላሰብነው ነገር ተፈጥሯል ብላለች።
አሁን ባለበት ደረጃ ቤስት ያለው 4500 ሰራተኛ ነው። ይሄ 4500 ሰራተኛ የስራ ተስፋ አለኝ ብሎ እየሰራ የነበረ ሰራተኛ ነው። ማስታወቂያውን በ13 በእነሱ 13 እስከሚገልጽበት ድረስ ሰራተኛው ምንም የሚያቆም ኢንፎርሜሽን የለው። ሰራተኛ መቀነስ ፈልጋለሁ 2300 ሰራተኞችን በመጀመሪያ ዙር ቀንሳለሁ፣ ስማቹም እነዚህ ነው ብሎ የምከፍላችሁ ህጋዊውን መሰረት ባደረገ መንገድ ለሰራተኞች ከፍላለሁ የሚለውን ማስተዋቂያ ለጠፈ አናውንስ ማደረገ በድምጽ።
ሌላ አስተያየት ሰጠን የኩባንያው ሰራተኛ ዮናስ ኃይሉ ሰራተኞችን ለመቀነስ ድርጅቱ የወሰደው የሰራተኞችን መፍት የጣሰ ነው ሲል ተቃውሞውን ገልጿል።
አካሄዱ እዛ ጋር የተለጠፈው ስም ሊስት እና የተለጠፈላችሁ የሰራተኛው ይሄን ያክል ይሰጣችኋል የሚባለው እንደ ህገ መንግስቱ የተለጠፈው ነገር በጅምላ መሆኑ አካሄድ አይመስለኝም። ህጉም የሚለው ኖቲስ ፔሪድ ለሰራተኛው የሚሰጠው ኖቲስ ፔፐሩ ከእጁ ላይ ደርሶ 2 ወር ከተሰጠበት ቀን ጀምሮ ነው የሚቆጠረው። ነገር ግን እነሱ ምንድነው ያደረጉት? በጅምላ ነው የለጠፉት።
ይህንን በተመለከተ የአሜሪካ ድምጽ ምላሽ እንዲሰጡ በተደጋጋሚ ጊዜ ለኩባንያው ስራ አስኪያጅ ስልክ ቢደውልም ምላሽ ለመስጠት ፍቃደኛ ለመሆናቸውን ገልጿል። ይሁን እንጂ በእሳቸው ስም ተፈርመው ለተለያዩ አካላት የተላከ ደብዳቤ ኩባንያው ሰራተኞችን የቀነሰው አሜሪካ ለአፍሪካ ሀገራት የሰጠችው ከቀረጥ ነጻ ተጠቃሚዎች እድል በመቋረጡና ኢትዮጵያ ውስጥ ጥሬ ዕቃ ውድ በመሆኑ ከቀረጥ ነጻ ምርት ከሚያቀርቡ ሌሎች ሀገራት ጋር መወዳደር ባለመቻሉ እንደሆነ አብራርቷል። የኢትዮጵያ የሰራተኞች ማህበር ኮንፌዴሬሽን የሐዋሳ ቅርንጫፍ ኃላፊ አቶ ጫንያለው አወቀ በበኩላቸው ኩባንያው ደብዳቤ ከላከላቸው ተቋማት ውስጥ አንዱ መሆኑን ገልጠው ማህበራቸው የሰራተኞችን መብትና ጥቅም ለማስከበር የተደራደረ እንደሆነም ለአሜሪካ ድምጽ ተናግሯል።
ሰራተኛ ጉዳዮች 1156 ላይ በዚህ በቅነሳ ምክንያት ለሚሰናበቱ ሰራተኞች ህግ የሚፈጥረውን ነገር በአጠቃላይ እና እንከፍላለን የሚል ስምምነት ላይ ተደርሷል። በተጨማሪም ደግሞ ከዛ በተጨማሪ መድረክ እንዳለባቸው አንዳንድ ነገሮች ላይ ተስማምተናል። እነዛ ስምምነቶች ግን መቋጫ አላገኙም።
በአዲስ አበባ የአሜሪካ ኤምባሲ ጉዳይ ፈጻሚም ከአምባሳደር ትሬሲ ጃኮብሰን ጋር የተወያዩት የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ተስፋዬ ይልማ ኢትዮጵያ አሜሪካ ለአፍሪካ ሀገራት ከሰጠችው ከቀረጥ ነጻ ተጠቃሚነት እድል መቀነሷ ያስከተለውን አሉታዊ ተጽዕኖ ገልጸውላቸዋል። ኢትዮጵያ በአገሪቱ ያለውን ግጭት ለማስቆም ያሳየችው አቋም አገራቸው ለአፍሪካ ሀገራት የምትሰጠውን የቀረጥ ነጻ ድጋፍ እንደገና ለማጤን አሳማኝ እርምጃ መሆኑን አምባሳደሩ አስታውቀዋል። ከሐዋሳ ኢንዱስትሪ ፓርክ ሰራተኞችን በመቀነስ በስት ኢንተርናሽናል የመጀመሪያው ኩባንያ ባይሆንም ፒቪኤች እንዲሁም ኤፒክ ከ1200 በላይ ሰራተኞችን መቀነሳቸው ይታወሳል። በአመት 1 ቢሊዮን ዶላር የውጭ ምንዛሪ ያመጣል ተብሎ ከአመታት በፊት የተገነባው የሐዋሳ ኢንዱስትሪ ፓርክ እንደ
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
የፕሬስ ነጻነትን ጨምሮ ሐሳብን በነጻነት የመግለጽ መብት ባለንበት የምዕራቡ ንፍቀ ክበብም ሆነ በተቀረው ዓለም እጅግ የበረቱ ፈተናዎች ተደቅነውበታል ሲሉ የውጭ ጉዳይ ሚኒስትር ብሊንከን በሎስ አንጀለስ በተካሄደው የደቡብና ሰሜን አሜሪካ የመገናኛ ብዙሃን ዙሪያ ያተኮረ ስብሰባ ላይ የሰጡትን አስተያየት አስታውሰዋል። ብሊንከን አክለውም በመገናኛ ብዙሃኑ ተደጋግመው የሚከሰቱ 3 ፈተናዎችን ምንነትና ይህንን ለመቋቋም ዩናይትድ ስቴትስ እያደረገች ያለውን ጥረት ጠቁመዋል። የሐሰት መረጃዎችን ስርጭትን ለመዋጋት የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የደቡብና የሰሜን አሜሪካ ጋዜጠኞች፣ የሲቪል ማህበረሰብና የመንግስት ባለስልጣናት ያሉበት የትስስር መረብ በመንግስት የሚደገፍ የሐሰት ፕሮፓጋንዳ ስርጭትን በጋራ ለመመከት የሚያስችል የመጀመሪያውን የዲጂታል የኮሚኒኬሽን አውታር አስተዋውቀዋል። በተጨማሪም አባላቱ የጋዜጠኞችን ደህንነት መረጋገጥ የሚከታተሉ መሆናቸውን ርዕሰ አንቀጹ ዘርዝሯል። ሌላው በንፍቀ ክበቡ እየታየ ያለ ፈታኝ ሁኔታ በመላው የፕሬስ አባላት ላይ የሚቃጣው ዛቻ፣ ወከባና ጥቃት ነው ሲሉ ብሊንከን የተናገሩትንም አስታውሰዋል።
At least 17 journalists have been killed in this hemisphere in this year.
የተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት የመማር መብትና ሌሎች ትምህርት ነክ ጉዳዮች ተከታታይ ተቋም እንዳመለከተው በቅርቡ በቬራ ክሩዝ ሜክሲኮ ግንቦት 1, 2014 ዓ.ም በጥይት ተመተው የተገደሉትን ኤልቬራዝ የተባለው ዜና ዘጋቢ ድረገጽ ዳይሬክተርና ሪፖርተር የሲኒያ ሞሊንዶ እና ሼላ ዮሃና ጋርሲያን ጨምሮ በዚህኛው የዓለም ክፍል ብቻ በያዝነው ዓመት 17 ጋዜጠኞች ተገድለዋል። በዓለም ላይ ከዚህ የበለጠ ለጋዜጠኞች አደገኛ የሆነ ክልል የለም።
በቅርቡ በኤልሳልቫዶር መጸደቀው እገዳ ላይ እንደታየው መንግስታት ሐሳብን በነጻነት የመግለጽ መብትን ውድቅ የሚያደርግ ሕግ እየተጠቀሙ መሆናቸውን ያመለከተው የዕለቱ ርዕሰ አንቀጽ በኪዩባ፣ ኒካራጓና ቬኔዙዌላ የምርመራ ጋዜጠኝነት ሥራ ወንጀል መደረጉን ወይም ስለ ወንጀል መታየቱን መስክሯል። በዚህም የተነሳ ዩናይትድ ስቴትስ በክልሉ የሕግ የበላይነትን ለማጠናከር ዳኞችና አቃቢያን ሕግን በማሰልጠን መሰል ጥቃቶችን አጣርቶ ለሕግ ማቅረብ የሚያስችሉ አሰራሮችን ለማጎልበት እየሰራች መሆኗን ያመለከተው ርዕሰ አንቀጽ የዩናይትድ ስቴትስ ዓለም አቀፍ የልማትና ተራድኦ ፕሮግራም USAID በዓለም ዙሪያ ጋዜጠኞች በስም ማጥፋት ውንጀላ ሆን ተብሎ ለሚነጣጠርባቸው ክስ መከላከያ የሚውል እስከ 9 ሚሊዮን ዶላር የሚደርስ ወጪ መመደቡንና የውጭ ጉዳይ መስሪያ ቤቱም በተመሳሳይ ጋዜጠኞች ከሚቃጣባቸው አደጋ ለመጠበቅ እና እንዲሁም ስልጠናዎችን ለማቅረብ የሚያስችል የጋዜጠኝነት ጥበቃ መድረክ 3.5 ሚሊዮን ዶላር ወጪ በማድረግ ላይ መሆኑን ገልጠዋል። በሶስተኛ ደረጃ ሳንቀጹ በሶስተኛ ደረጃ ነጻ መገናኛ ብዙሃንን ተሳትፎ ዘላቂ ለማድረግ ዩናይትድ ስቴትስ እየሰራች ነው ሲሉ የውጭ ጉዳይ ሚኒስትር ብሊንከን የተናገሩትን ጠቅሰዋል።
መገናኛ ብዙሃን ለሕዝብ አገልግሎት የሚያደርጉትን አስተዋጽኦ ለማጎልበት የ30 ሚሊዮን ዶላር መድበናል። ይህም በድህነት በቆረቆዙና መረጋጋት በሌለባቸው አካባቢዎች ያሉትን የመገናኛ ብዙሃን በመርዳት ላይ ያተኮረ ሲሆን የነጻ መገናኛ ብዙሃንን አቅም ለማጠናከር የሚውል የ5 ሚሊዮን ዶላር ድጋፍ ሰጥተናል።
አድማጮች፣ ለምሽቱ የያዝነውን እዚህ ላይ ያበቃን። ነገ እንገናኝ። ሰላም፣ ደህና እደሩ።